Bersenang, wewel, universitas kedus, aduanda kami, buswar batacin, karena tidak pernah berhubungan. Badan khusus itu hanya cuman kudus, atau kita tetap cuman, dan akhirnya kudus, kita yang tersebut. Untuk badan, berterang, badan, dan bangga kacin, dan Yesus Kristus sedang ada cuman, sudah bisa berkacu. Lakacin, isalaman rat, isalam barwiti, yotras, iyan lakacin, yotabuko, salamun abdurdin, kinacin, sabtun, lezilat, ለዚህም መለከትና ረድኤት ስላደረሰን ስለጠበቀን ስለ መልካም እረኝነቱ ስለ አባታዊ ፍቅሩ ክብርና ምስጋና ለሱ ይግባው። የቅዳሴውን የአምልኮት ጊዜ የዝማሬውን እንደባረከልን እንደቀደሰልን ሁሉ ቀሪውን ደቂቃችንም ደግሞ እንዲማረክልን የሱ ቅዱስ ፈቃዱ ይሆንልን። ለትንሽ ደቂቃ ከተነበበው ወንጌል እንነጋገርና እግዚአብሔር የሚሰጠን መልእክት እንቀበላለን። እኔ ተዘጋጀሁት በዛ ነው። የለቱ ወንጌል የማርቆስ ወንጌል ምዕራፍ 6 ከቁጥር 45 መጨረሻው ነበር የተነበበው። በዚህ ክፍል ውስጥ ቁጥር 49 ነው ማነበው። እነሱ ግን ይላል በባህር ላይ ሲሄድ ባሉት ጊዜ ምትሃት መሰላቸውና ጮሁ። ሁሉ አይተውታልና ታወቁ። ወዲያውም ተናገራቸውና አይዟቸው እኔ ነኝ አትፍሩ አላቸው። ወደ ታንኳይቱ በገባ ጊዜ ነፋሱ ተወ ይላል። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ጌታ በዚች ምድር ላይ በአጭር ቁመት በጠባብ ደረት ተወስኖ ሲያስተምር በነበረበት ጊዜ ሁለት ነገሮችን በጣም በትኩረት ያደርግ ነበር። ካስተማረ በኋላ ሕሙማንን ከፈወሰ በኋላ ሕዝቡን ከሸኘ በኋላ ይጸልይ ነበር። ለብቻው ሆኖ ከእግዚአብሔር ከአባቱ ከአብ ጋር የተለየ ጊዜን ይወስድ ነበር። የእሱ በዚህ ምድር ላይ መገለጥ፣ ሰው መሆን፣ መመላለስ ለእኛ ለእናንተ ምሳሌ እንደሆነ ሁሉ ለማስተማር ከመጀመሩ በፊትና ሥራዎችን ከሠራ በኋላ ይጸልይ ነበር። እኔና እናንተ ያለ ጸሎት አንዳች ነገር አልጀመረም፣ ያለ ጸሎት አንዳችንም ነገር አልፈጸመም። እዚህ ስፍራ ላይ እንደምናየው ብዙውን ማንን ፈወሰ? ህዝቡን አስተማረ፣ ህዝቡን ሸኘ፣ ተማሪዎቹን በሩ ሂዱ አሸኛቸውና ይጓላቸውና እሱ ከአባቱ ጋር ይጸጥታ ጊዜ እንደነበረው ነው ምናየው። የጸሎት ጊዜ የአገልግሎት እንዲባረክ የአገልግሎት የበረከት እንዲሆንላቸው ለሰሞት ህይወት እንዲሆናቸው ለሰሞት ብርሃን እንዲሆናቸው የጸጥታ ጊዜ ነበረው። ለእኛ አርአያና ምሳሌ ለመሆን እና በዚህ ጊዜ ውስጥ ነው እሱ እየጸለየ እያለ እነሱ ጉዞ እንደጀመሩ ግንሴሬት በመወደምትባል መንደር ለመሻገር ስሞክሩ ማዕበሉ ተነሳ፣ ሞገዱ መጣ፣ ነፋሱ አውሎ ነፋሱ መጣ፣ ተጨነቁ። እሱ አባቸው አልነበረ። ሲታወቁ እነሱ ባጠገባቸው አላዩትም አይዩት እንጂ እሱ ግን ከነሱም ጋር ነበረ። ቦታ የማይገድበው ተራራዎች የማይሸፍኑት ጊዜ የማይወስነው የኛ ጌታ ከነሱም ጋር ነበረ። ከአባቱ ጋር እየጸለየ ከአባቱ ጋር ሆኖ ከነሱም ጋር ነበረ። ምን ይላል ቃሉ? ወዲያውኑ ከጸሎቱ ተነስቶ ሲጨነቁ አይቶ መጣ ነው የሚለው ያለ። በባህር ላይ እየተራመደ መጣ። ገና እምነታቸው ስላልጸና፣ ገና በትክክል የመንፈስ ቅዱስ ማደሪያ ስላልሆኑ ደቀ መዛሙርቱ ምትሃት መሰላቸውና እንደገና በጭንቀታቸው ላይ ሌላ ጭንቀት መጣ። ታወቁ ይላል። ምን አላቸው? አይዟችሁ እኔ ነኝ አትፍሩ። አይዟችሁ እኔ ነኝ አትፍሩ አላቸው። ዛሬ እኔና እናንተን የሚለን ይህንን ቃል ነው። አይዟችሁ አትፍሩ። በየትኛውም ጭንቀት ውስጥ እንኑር፣ በየትኛውም የተሰነካከለ ህይወት ውስጥ እንኑር፣ በየትኛውም ፈተና ውስጥ እንገኝ፣ እሱ የእግዚአብሔር ልጅ የድንግል ማርያም ልጅ የሚለን ምንድን ነው? አይዟችሁ እኔ ነኝ አትፍሩ። እስቲ በሉት አይዟችሁ። ክብርና ምስጋና ለሱ ይሆን። አንደኛ ራሳችን ባመጣነው ነገር ይሁን ወይም ባጋጠመን ነገር ይሁን ጌታ ያየናል። ለሱ የሚከልለው ነገር የለም። ስለሚያየን በመከራችን ጊዜ ይመጣና በችግራችን ጊዜ ከጎናችን ይቆምና እኔ ነኝ አትፍራ፣ እኔ ነኝ አትፍሪ። ሁለተኛ ደግሞ በፈተናዎቻችን ጀርባ ባጋጠመን ነገሮቻችን ጀርባ ሌላ ነገር አለ። ምናልባት እሱ ሊያስተምረን፣ ምናልባት ሊያነቃን። አንዳንድ ጊዜ መከራም ያነቃል፣ ችግር ያነቃል፣ ፈተና ያስተምራል፣ አንዳንድ ጊዜ ብርቱ ያደርጋል። እና በዛ ጀርባ እሱ ይሆንና ባጋጠመን ነገር ውስጥ ስንጨነቅ፣ ስንታወቅ እንድንነቃ ያን ነገር እሱ ራሱ ይልክና፣ ምክንያቱም ነፋሳት ለማን ይታዘዛሉ? ሞገዱ የማን ነው? ማይበሉ የማን ነው? አዎ ውሃው ለማን ነው የሚታዘዘው? ለእሱና ለቃሉ ብቻ ነው የሚታዘዘው። ስለዚህ እኔ አይዟችሁ፣ እኔ ነኝ ላስተምራችሁ ነው፣ እኔ ነኝ ላነቃችሁ ነኝ፣ እኔ ነኝ እንድትጠነክሩ ነው፣ እኔ ነኝ የቆማችሁበትን ቦታ እንድትመረምሩ ነው፣ እኔ ነኝ እንድታውቁኝ ነው ይላል። ሶስተኛ እና የመጨረሻ ደግሞ በበሽታ ውስጥ ሆነን ተስፋ ቆርጠን ህይወታችን ዜሮ ሆኖ እያለ በዛም ጊዜም ጌታ ያየናል። ስለሚያየን ዝም የሚል አይደለም። የራይና የቸርነት ሁሉ አባት ስለሆነ ምን ይለናል? አይዟችሁ አትፍሩ፣ እኔ ነኝ አትፍሩ። እኔ ነኝ የሚለው ነገር የሚለው ቃል ወገኖቼ በጣም ትልቅ ኃይልና ስልጣን ነው። ጌታ ወደ ሰባት ጊዜ ያክል እኔ ነኝ ብሏል። እረኛችሁ እኔ ነኝ፣ የዓይናችሁ ብርሃን እኔ ነኝ፣ እንጀራችሁ እኔ ነኝ፣ እማረታችሁ የህይወት ውሃ እኔ ነኝ፣ ህይወታችሁ እኔ ነኝ፣ ከሞት ማስነሳችሁ ትንሣኤያችሁ እኔ ነኝ። እኔ ነኝ የሚለው ቃል በነገሮች ሁሉ ላይ ስልጣን ያለው መሆኑን የሚገልጥ ቃል ነው። መለኮታዊ ኃይልን የሚያሳይ ቃል ነው። እኔ ነኝ የሚለው ነገር ከሰማይ በታች ያሉት ነገሮች ሁሉ ከዙፋኑ በታች መሆናቸውን፣ በእሱ ቁጥጥር ስር መሆናቸውን፣ ለእኛ የከበደን ነገር ለእሱ ቀላል መሆኑ፣ ለእኛ የተሰወረው ነገር ለእሱ ግልጥ መሆኑ የሚያሳየን ቃል ነው። እኔ ነኝ አይዟችሁ አትፉ። ወደ መርከቡ ሲገባ ወደ ታንኳይቱ ሲገባ ነፋሱ ምን ሆነ? ተወቱ ምንለ ማይበሉም ጸጥ አለ፣ መጎዱም ቆመ። ያቺ ታንኳ የእያንዳንዳችን ሕይወት ምሳሌ ናት። ያቺ ታንኳ በዚህ ዓለም ጉዳይ፣ በዚህ ዓለም ውጣ ውረድ የምትሰቃይ እንቅልፍ የምታጣ ሕይወታችን፣ እረፍት የምታጣ ሕይወታችን፣ በበሽታም የምትሰቃይ ሕይወታችን፣ በሐዘን የምትሰቃይ ሕይወታችን፣ እረፍት ያጣችው ሕይወታችን፣ የምትወደውን ወንድሟን፣ እህቷን፣ አባቷን፣ እናቷን ያጣችው ነፍስ፣ በሐዘን የምትሰቃይ ነፍሳችን፣ እንዲሁም በረሃብ በችግር የምትሰቃይ ነፍሳችን፣ በብዙ ፈተና ውስጥ ያለች ነፍሳችን ናት ታንኳ። ስለዚህ ጌታ ወደ ታንኳው በገባ ጊዜ ንፋሱ ምን ሆነ? ሁላችሁ ማይበሩ ምን ሆነ? እግዚአብሔር ክብርና ምስጋና ይግባው። ችግራችን ማይበል ችግራችን ነው፣ ሞገዱ መከራችን ነው፣ ነፋሱም የዚህ ዓለም ጉዳይ ነው። ስለዚህ ጌታ ወደ ሕይወታችን በመጣ ጊዜ፣ እሱ በጎበኘን ጊዜ ያንን የሚያጽናና ቃል አይዟችሁ የሚለው ቃል በጆሮአችን በመጣ ጊዜ፣ እሱ በምሕረት ዓይኑ ባየን ጊዜ እኛን ሲያሳውከን የነበረው እኛን እረፍት ያሳጣን የነበረው እኛን በውስጣችን የነበረው ማዕበላችን ይላል ሙሉዳችንም ይቆማል። ለዚህ ጌታ ክብር እንዳለስ ያታይ ነው። አንድ ምሳሌ ልጨምርላችሁና አቋጫለሁ። አንድ ሴት ትዝ ትለናለች። ብዙ ራስ ውስጥ ነው ያለችው። አሳውት ተቆመ ተሰቃየች ሴት እንተ ደም ይወዛ ደም ፈሳት የነበረችው ሴት ትዝ ትላችኋለች አይደለ? አዎ። ብዙ የተሰቃየች ታሪኳ በጣም የሚገርመው ነገር ያደረሰችበት ስፍራ የለም ይላል። ያንጎክራቻቸው ኦጌሻዎች ባለመድኃኒቶች አዋቂዎች አልነበሩም ነው የሚለው። ገንዘቧ ሁሉ እስክትከስር ድረስ ንብረቷ ሁሉ እስክትሸጥ ድረስ ብዙ ሞከረች፣ ግን ባሰባት እንጂ አንዱም ልደርስላት አልቻለም ይላል። ያቺ ሴት የአስራ ሁለት ዓመት ደም ፍሳሽ የአስራ ሁለት ዓመት ስቃ ምን እንደሆነ አስቡት። እኔና እናንተ በሁለት ቀን ውስጥ እንዳልነበርን ነው የምንሆነው። ያቺ ሴት ዘመኑ የጌታ ዜና የማዳኑ ዜና የእሱ የምስራቹ ዜና የሚታወቅበት ዘመን ነበረና ዜናውን ሰማች። ያድናል የሚለውን እሱ እኮ ሰባራዎችን ይጠግናል፣ እሱ እኮ ውሆችን ያበራል፣ እሱ እኮ ድሆችን ያጽናናል። ሕይወት በእጁ ነው። እግዚአብሔር ቀብቶኛል ለድሆቹ ወንጌልን እሰብክ ዘንድ የተጠቁትን ነፃ አወጣ ዘንድ የተሰበሩትን እጠግር ዘንድ የእግዚአብሔርን ቀን የምሕረት ቀን የምስራች ቀን ላውጅ መጥቻለሁ ያለውን ጌታ ዜና ሰማች። ከዛ እኔም ብሄድ እድናለሁ ብላ አመነች። ማመን ከሱ ጋር የሚያገናኘን ትልቅ ቁልፍ ነው። መታመን የምድንበት ትልቁ በር ነው። አመነች። ነገር ግን ሁለት እንቅፋቶች ነበሩ። አንድ በዛ ህብረተሰብ መካከል በአሁኑ ህብረተሰብ መካከል ደም መፍሰስ ቀርቶ እንደው ትንሽ የቁስል ምልክት ካለ እንደው ትንሽ የቃቡቻ ምልክት ካለ በተቀጠፈው ጉባኤ መገኘት ክልክል ነው። እንኳን ታላቁ በእነሱ እምነት ነቢዩ ጋር መምጣት ቀርቶ ታላ ጉባኤ መገኘት ወደ ቤተ መቅደስ መግባት ምኩራብ ውስጥ ገብቶ መጸለይ ክልክል ነው። ደፍሮ የሚመጣ ካለ በድንጋይ ተወግሮ ነው የሚሞተው። ያ በዛ ጊዜ የነበረው የህብረተሰቡ ህግ ማለት አንዱ እንቅፋት ይሄ። ሁለተኛው እንቅፋት ደግሞ እሱ ይቀበለኝ ይሆን በቆሸሸው ቀሚሴ ባደረው ሰውነቴ የሰዎች ህግ የሚያስወግደኝ ከሆነ የሰዎች ህግ የሚያርቀኝ ከሆነ እሱማ እንዴት ይሆን ይቀበለኝ ይሆን? ሌላው ጭንቀት ነበር። በዚህ ሁለት ነገሮች ተጨነቀ። ወገኖቼ ይህን እንላችሁ እኔና እናንተም ዛሬ እሱን ለመዳሰስ እጆቻችን ስንዘረጋ በእሱ ለመዳን ስንነሳ ወይም በጉልበቶቻችን ለእሱ ስናስበረክት ወይም ደግሞ እሱን ፍለጋ ስንነሳ ብዙ እጅግ ብዙ እንቅፋቶች ፊታችን ይጋረጡብናል። እነዛ እንቅፋቶች እንዴት እንደምናልፋቸው ወይም ደግሞ ወደ እግዚአብሔር በቀረብንቆም ደግሞ ጠላቶች ይበዙብናል፣ ተቃዋሚዎች ይበዙብናል። ምንድነው የሚለው ቃሉ? ታላቅ የስራ በር ተከፍቶልኛል፣ ተቃዋሞቼ ግን እጅግ ብዙ ናቸው ይላል። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 9 ላይ ተቃዋሞቼ እጅግ ብዙ ናቸው ይላል። ወደ እግዚአብሔር በቀረብን ቁጥር፣ ኃጢአትን በተቃወምን ቁጥር፣ ለቃሉ በቆምን ቁጥር ሰይጣን ደግሞ ወዳጆቹን ያስነሳ ተቃዋሞችን ያበዛል። ስለዚህ ያን እንቅፋት ነው። እቺ ሴት እንቅፋቶቿን እንዴት አለፈች? በማመን በታላቅ እምነት አለፈች። እነሱንም ሳትፈራ እሱንም ምን አለች? በፊቱ እንኳን ባህር ያርበኝ አለች። የሚገርም እምነት ነው ወገኖች፣ እየተከታተላችሁ ነው። በፊቱ እንኳን ባህር ያርበኝ እንድምንም ብዬ በሰዎች ውስጥ ተሽሎኩ ልኬ እንድምንም ብዬ የቀሚሱን ጫፍ ከነካሁን እድናለሁ ብላ አመነች። እንዴት ትልቅ እምነት ነው! እግዚአብሔር የተመሰገነ ነው። የቀሚሱን ጫፍ ከነካሁን እድናለሁ ብላ አመነች። እሷ እዛ ሳትደርስ ይህን ስታወጣ ስታወርድ ስታምን እሷ እሱ ጋር ሳትደርስ እሱ ግን ያያት ነበረ። ስትወስድም ያያት ነበር። ገና ከቤቷ ሳትወጣ ያያት ነበር። ለከደው ነገር የለውማ አያችሁ። ለተምዛት ስጨነቁ እንዳየ ሁሉ እኔና እናንተ ከቤታችን ሳንወጣ ያያና ወይን ሳንገባ ለምለስ ስትወስድ መጥተን በካይሙ ፍስ ንሳ ሳንገባ እኛ ገና ቤታችን እያለ እሱ ያያና እንጸልያለን በዚህ ጉዳይ ላይ እንበረከካለን በዚህ ጉዳይ ላይ ብለን ስንወስን እኛ ሳንመጣ እግዚአብሔር እሱ ቀድሞ ያያና እንቅድመ ሁሉ ያያና ቀድመ ልና ሁሉ ያያና ከማሰባችን በፊት እሱ ስለሚያቅ ያያና ለዳንኤል ከመንበርከክህ በፊት ከመጸለይህ በፊት ጸሎት ያሰብኩህ ሀሳብህ እምነትህ ጩኸትህ ተሰምቶልሃል ነው ያለው። ያያት ነበር ጌታ። በዛ ታላቅ እምነቷ መጣች። እጅግ ብዙ ህዝብ ነው በሚያጋፋው ህዝብ መካከል ነበር። የተለያየ ህዝብ ነበር። በሽተኞች ይዘው ቢመጡ ነበሩ። ታምሩን ለማየት ቢመጡ ነበሩ። በቃሉ ወጥተው ቢመጡ ነበሩ። ለተንኮል ደግሞ ለክስ ቢመጡ ነበሩ። በነዛ መካከል እንደምን ተሽሎካ መጣች። ቢያያት ይወጓት። ስለዚህ ከዚህ ብዛት የተነሳ ማን መሆኗን ማንም አላያትም። ደሟን እያዘራች እንደምንም ብላ የቀብሱን ጫፍ እንዳመረችው በነካች ጊዜ የደሟ ምንጭ ደረቀ ይላል። ክብር ለአምላካችን ለእግዚአብሔር። የደሟ ምንጭ ደረቀ። ማንም ያየ የለም ወገኖች። ማን ብቻ ያይ ነበር? እያንዳንዳችን ነው ከእግዚአብሔር ጋር ያለን ጉዳይ ማን ያ ምንም አለ። ለዚህ ነው ሰዎችን ቶሎ ብለህ አጥያተኛ እንዳንል ቶሎ ብለህ ጻድቅም እንዳንል ከእግዚአብሔር ጋር ያለንን ግንኙነታችን ታንም የሚያጠይ ነው። እቺ ሴት በዛ ሰዓት የ12 ዓመት ደም ፍሳሽ እንደቆመ ደሟ እንደደረቀ ከዛ ሰዓት እንደተፈታት ማንም አላየም ማንም አያውቅም ነበር። እሱ ግን ያውቃል። ይህ ታሪክ ዛሬ ለእኔና ለእናንተ ብርሃን ስለሆነ ለእኔና ለእናንተ ፈውስ ስለሆነ ለእኔና ለእናንተ ድነት ስለሆነ ተደብቆ እንዲቀር አልፈለገም። ስለዚህ ምን አለ የኛ ጌታ? ማን ነው ልብሴን ይነካ አለ። ነገሩ ፌዝ ነበረ ለደቀ መዛሙርቱ። ጌታ ወይ እንዴት እንዲህ ትላለህ? ይህ ህዝብ ሁሉ እየተጋፋህ እየሄደ ማን ነካኝ ትላለህ አሉት። ማን ነው ልብሴን ይነካ? ኃይል ከኔ ወጥቷል። ደምን የሚያደርቅ ኃይል፣ የሚፈውስ ኃይል፣ እስራትን የሚፈታ ኃይል ከኔ ወጥቷል። ማን ልብሴን ይነካ? ያቺ ሰው ፊት መቆም ያቃታት በሽታዋ አንገቷን የሰበረ ቀና ብላ መሄድ ያልቻለችው ከጉባኤ መግባት ያልቻለችው ያቺ ሴ አሁን ስለተፈታች ጌታ ሆይ እኔ ነኝ ብላ ፊቱ ቆመች። ልጄ ሆይ እምነትሽ አድኖሻልና በሰላም ወደ ቤትሽ ይቻል። ክብር ለመድኃኔዓለም ይሁን። ወገኖቼ ልብሱን በለካች ጊዜ ወደ ታንኳው ሲገባ ማዕበሉ ጸጥ እንዳለ ልብሱን በለካች ጊዜ ከሱ ጋር ስትነካካ ከሱ ጋር ስትደርስ የደሟ ምንጭ ደረቀ ነው። እኔና እናንተ ያን አምላክ ነው የምናመልከው። ያን መድኃኔዓለም እኮ ነው የምናመልከው። ሰዎች ልብሱን ይዘው የዳኑበትን ሰዎች ጠርተውት የተፈወሱበትን ሰዎች ተከትለውት ህይወት ያገኙበትን ያን መድኃኔዓለም ነው የምናመልከው። ታዲያ ዛሬ ልድን የሚችለው ሊፈወስ የሚችለው ህይወት ሊያገኝ የሚችለው ማን ነው? ልብሱን የዳሰሰ። እንዴት ነው ልብሱን የምናገኘው? ጌታ ዛሬ ከክብሩ ዙፋን ነው ያለ። ልብሱ አሁን የተቀመጠንባት ቅድስት ቤተክርስቲያን። ልብሱ አሁን የምንሰማው ቃሉ ነው። ልብሱ ይህ ጉባኤ ነው። ዛሬ በዚህ ጉባኤ ይባርከኛል ብሎ አምኖ ቢቀመጥ ምዕመን ካለ ይባረካል። ይፈውሰኛል ምን ካለ ይፈውሳል። እንደዚች ሴት አምኖ የመጣ የሚዳስስ ካለ ተፈውሶ ይመለሳል። ሆስፒታል ገብቶ የወጣ ሁሉ እንደማይድን መጥቶ የማይዳስስም ድነትን ሊያገኝ አይችልም። መጥቶ መዳሰስ አለበት፣ መንካት አለበት። አይደለም ሆስፒታል ሄደን ተመርምረን እንኳን የታዘዘውን መድኃኒት ካልወሰድን እንድናለን? አንድነን ይግዴታ የታዘዘውን ነገር ተከትለን ስንታዘዝና ማድረግ ስንችል ብቻ መድኃኒቱ ይሰራል ይሆናል። ስለዚህ ወገኖቼ ቤተክርስቲያን ሆስፒታል ናት፣ ሰማያዊት ሆስፒታል ናት። ፈውስ መድኃኒት ሰማያዊ በረከት ሰማያዊ ረድኤት የሚፈስባት ሰማያዊት ሆስፒታል ናት። ጌታ የሰራት የሕክምና ቤት ናት፣ የመድኃኒት ግብዣ ቤት ናት። በዚህ ቤት ውስጥ የሚዳስስ ሰው ካለ የቅዳሴውን ጸሎት በመጠጣ እድናለሁ ብሎ የሚያምን ካለ ስጋውን በመብላት ደሙን በመጠጣት እድናለሁ ብሎ የሚያምን ካለ በእምነት የሚመጣ ካለ የእሱ የጌታ እጆች አሁንም የተዘረጉ ናቸው። አሁንም ፊቱ ወደኛ ናቸው። አሁንም አይዟችሁ እኔ ነኝ ነው የሚለን ያለ፣ አይዟችሁ ከጎናችሁ ነኝ ነው የሚለን ያለ። እኛ በራችን ካልዘጋ ካልቆላለፍ ነው አንፈልግም ካላለው በስተቀር ወይንም ደግሞ በጀርባችን ካላደረግነው በስተቀር ጌታ ሆይ የምንለው ከሆነ ከጎናችን ሆኖ አይዟቸው አትፍሩ ይለናል። ያ ቃሉ ሲመጣ እኛ ከእሱ ጋር ስንገናኝ ማይበሉ ጸጥ ይላል፣ ሞገዱ ይቆማል። ያን ጊዜ ወደ ረፍት እንመለሳለን። ያን ጊዜ እንደዚች ሴት በታማኝነት ከፊቱ እንቆማለን። በምስራችን ወደ ቤታችን እንመለሳለን። ያስተማረን የመከረን አምላካችን ክብርና ምስጋና ለእሱ ይግባው። አሜን። አብሮ ያሰማን።